ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ምስኪን እምነት ወይንስ የክብር እምነት በሚል ርዕስ ላይ የተመሰረተ ይሆናል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 17 እስከ 20 እንዲህ ይላል፣ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ውድ አድማጮች፣ ምስኪን እምነት ምን አይነት እምነት ነው? በዚህች ምድራዊ ሕይወት ብቻ ክርስቶስን ተስፋ ያደረገ እምነት ነው። እንደ ሐዋርያው ጳውሎስ አባባል ምስኪን እምነት ጌታችን በሞቱና በትንሣኤው የሚመጣውን ዓለም እውን ያደረገበትን ሰማያዊ ተስፋ የዘነጋ እምነት ነው። በክርስቶስ ትንሣኤ ማመን ክርስቶስ ተነስቶ ባለበት በሰማይ ያለውን የሚያስመኝ እምነት ነው። ምስኪን እምነት ምድራዊና ሥጋዊ ባሕርያት ያሉት አሁን ላለውና ለሚያልፈው የሚያስኖር እምነት ስለሆነ ነው። በዚህ እምነት መከራ እየተቀበሉ በስደትና በመከራ የሚያጸና ሕይወትና ኑሮ ለመኖር የሚያስችል ሕይወት አይገኝም። ይህንን ዓለም የሚያስወድድና የሚያስመኝ እምነት ዴማስ በአሁን በሄደበት መንገድ የሚያስኬድ እምነት ነው። ዴማስ የክብር እምነትን የተወው በዚህ እምነት ነበር። ሐዋርያው ጳውሎስ ዴማስን 3 ጊዜ በመልእክቶቹ ውስጥ ጠቅሶታል። 2 ጊዜ አብረውት ከሚያገለግሉት ጋር ዴማስን ሲጠቅሰው ከጳውሎስ ጋር አብሮ አገልጋይ በመሆን አብያተ ክርስቲያናትን ሁሉ ሰላም ይላል የተባለለት ሰው የነበረ ሰው ነው። በፊሊሞን ምዕራፍ 1 ቁጥር 24 ላይ አብረውኝም የሚሰሩ ማርቆስና አርስጥሮኮስ፣ ዴማስም ሉቃስም ሰላምታ ያቀርቡልሃል በማለት ይናገራል። ዴማስ ከሐዋርያው ጳውሎስ ጋር ማርቆስ፣ አርስጥሮኮስ እንዲሁም ሉቃስ በተጠቀሱበት ቦታ አብሮ ሆኖ ያገለግል የነበረ ሰው ነው። በቆላሲስ ምዕራፍ 4 ቁጥር 14 ላይ የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል ይላል። ሰላምታ አቅራቢ ሆኖ ሲጠራ እናያለን። ውድ አድማጮች፣ የሚያሳዝነው ግን ከሐዋርያት ጋር በእንዲህ ያለ መንገድ ሲያገለግል የነበረው ዴማስ፣ በአብያተ ክርስቲያናት መካከል የታወቀው ዴማስ ሐዋርያው ሲጠቅሰው የሄደበትን መንገድ ለጢሞቴዎስ በጻፈለት ደብዳቤ ላይ እንደዚህ በማለት ነበር የጠቀሰው፣ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል፣ ቄርቂስም ወደ ገላትያ፣ ቲቶም ወደ ልማጥያ ሄደዋል ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10። በዚህ በቁጥር 10 ላይ ሐዋርያው የሚናገረው ሐሳብ በአራት አረፍተ ነገሮች የተገለጡ ሐሳቦችን እንደሚገልጥ የግሪክኛው ትርጉም ያሳያል። የመጀመሪያው አረፍተ ነገር ዴማስ የአሁኑን ዓለም ወዶ ትቶኛልና ሲል፣ ሁለተኛው አረፍተ ነገር ወደ ደማስቆም ሄዷል የሚል ነው። ሦስተኛው አረፍተ ነገር ቄርቄስም ወደ ገላትያ ሲሆን፣ አራተኛው አረፍተ ነገር ቲቶም ወደ ድልማጥያ ሄደዋል ይላል። በአማርኛ መጽሐፍ ቅዱሳችን እንዲሁም በሌሎች ትርጉሞች እነዚህ ሁሉ እንደ አንድ አረፍተ ነገር ሆኖ የቀረቡ ይመስላል። ነገር ግን ሐዋርያው ጳውሎስ እነዚህን አራት አረፍተ ነገሮች ለየብቻቸው ሙሉ ሐሳብ እንዲሸከሙ አድርጎ ነው የጠቀሳቸው። ሐዋርያው ጳውሎስ ከአጠገቡ ቄርቂስም ሆነ ቲቶም ሄደዋል፣ የዴማስ አካሄድ ግን ይህንን ዓለም በመውደድ ስለነበረ የዴማስ መንገድ እንደ ሌሎቹ የሆነ መንገድ አልነበረም። ለየብቻቸው መታየት ያለባቸው ሐሳቦችን ነው ሐዋርያው ጳውሎስ በዚህ የሚገልጠው። እንዴት የሚያሳዝን ነገር ነው! ዴማስ ጌታን ተወ፣ ካደ አይልም። ውድ አድማጮች፣ በዚህ ዓለም ያለውን ሕይወትና ኑሮ ፈልጎ ለኑሮ የሚመቸውን መንገድ የሄደ እንደሆነ አድርጎ ነው የሚጠቅሰው። ዴማስ የወደደው ዓለም ምን አይነት ዓለም ነው? ሐዋርያው ዴማስ የወደደውን ዓለም የአሁኑን ዓለም በማለት ነው የገለጠው። በዕብራውያን መጽሐፍ ላይ የሚመጣውን ዓለም ያስገዛው ለመላእክት አይደለም የሚል ቃል እናገኛለን። የአሁኑ ዓለም ከሚመጣው ዓለም የተለየውን አሁን ያለውንና የሚያልፈውን ዓለም ነው የሚያሳየው። ይህንን ዓለም ነው ዴማስ ይወደደው የሚያልፈውን ከሚመጣው ዓለም ጋራ የማይወዳጀውንና የማይስማማውን ዓለም ነው ይወደደው። ይህንን ዓለም ዴማስ መውደዱ ምስጢሩ ምንድነው? ዴማስ ይወደደውን ይህንን ሐላፊና ጠፊ ዓለም ዮሐንስ በመልእክቱ እንዳንወድ ያስጠነቀቀናል። እንዲህ ሲል ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 16። ዮሐንስ በዚህ ክፍል ውስጥ ዓለምን መውደድና በዓለም ያሉትን መውደድ የሚለውን ቃል በንጽጽር መልክ ያቀርብልናል። ከዓለም የሆነውና ከሰማዩ አባት ከሆነው ጋር ተነጻጽሯል። ማንም ሰው ዓለምን ቢወድ የሰማዩ አባት ፍቅር በዚያ ሰው ውስጥ ፈጽሞ ሊኖር እንደማይችል የጌታ ቃል ያስተምረናል። ዓለምን ከትዳር ውጪ ሚስት ወይንም ባል ካልሆነ ሰው ጋር እንደ ማመንዘር የሚቆጠር ኃጢአት በመሆኑ የዓለም ወዳጅ የሆነ ሰው ከእግዚአብሔር ጋር ጠበኛ ነው የሚሆነው። ያዕቆብ በምዕራፍ 4 ቁጥር 4 ላይ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ይህ የወንጌል እውነት በዚህ ዘመን ይሻራልን? እነዚህ ሐዋርያቶች የሰበኩት የወንጌል እውነት ከነበሩበት ባህልና ታሪክ ጋር ብቻ የተቆራኘ ነው ወይንስ ከዘላለሙ ከጌታ ወንጌል ጋር አብሮ ሁሌ የሚሰበክ እውነት ነው? ሐዋርያው ጳውሎስ በኤፌሶን መልእክት ምዕራፍ 2 ቁጥር 3 ላይ ሰው የሥጋውንና የልቦናውን ፈቃድ እያደረገ የሚኖርበትን ኑሮ ውድ አድማጮች በአየር ላይ ሥልጣን አለው የተባለውን የሰይጣንን ፈቃድ እያደረገ የሚኖርበት ሕይወት እንደሆነ አስተምሯል። ቃሉ እንዲህ ይላል በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረገን በሥጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ስለዚህ የሥጋችንና የልቦናችን ፈቃድ እንዲሁም የሥጋችን ምኞት የቁጣ ልጆችን ሕይወት የሚያስኖር እንጂ የእግዚአብሔር ሰዎች የሚያደርገን አይደለም። ውድ አድማጮች ሰው እንደ ልቡ ፈቃድና እንደ ሥጋው ምኞት እየኖረ እግዚአብሔር የሚከብርበትን መንፈሳዊ ሕይወት ሊኖር ፈጽሞ አይችልም። ዮሐንስ እንዳለው ማንም ዓለምን ቢወድ የእግዚአብሔር ፍቅር በርሱ ውስጥ የለም። ያዕቆብ እንዳለው የእግዚአብሔር ጠላት ይሆናል፣ አመንዝራ ይሆናል። ያዕቆብ እንዳለው አመንዝራ መሆን ብቻ አይደለም ውድ ወገኖቼ፣ ይህ በሰው ሕይወት ውስጥ ብዙ ጥፋትንና መንፈሳዊ ጉዳትን የሚያመጣ ከሰይጣን ጋር የሚያስተባብር በሰዎች ሕይወት ውስጥ ለብጥብጥና ለጠብ ከእግዚአብሔር ጋር ለተጣላ ሕይወት የሚዳርግ እንደሆነ እንማራለን ከእግዚአብሔር ቃል። ውድ አድማጮች አመንዝራ ወንጌል በማለት ቀደም ብዬ ባስተማርኩት ጊዜ የጠቀስኩት ወንጌል ለሰው ልጆች ተስፋም ሆነ ፍስሐ ደስታ የሚሰብከው ለሰው የልብ መሻትና የሥጋ ፍላጎት ያደረ ነገርን ስለሆነ እንደዚህ ያለ ወንጌል አጥፊና የረከሰ ወንጌል ነው። ሐዋርያቶች አመንዝራ ሰዎችን የሚያስደርገውን ምኞትና እምነት የሚያራምድ ወንጌል ነው። የጌታችንን ማዳን የሚናገረው የክብሩን ብርሃን የሚያበራው ወንጌል ዴማስ ከወደደው ከአሁኑ ዓለም የሚያድን ወንጌል ነው። ውድ አድማጮች በገላትያ ምዕራፍ 1 ቁጥር 4 ላይ ሐዋርያ ጳውሎስ ይህንን ጉዳይ ሲናገር እንዲህ ይላል ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይላል። የዘላለም ምስጋና ለታረደው በግ ይሁን። ክፉ ከሆነው ከአሁኑ ዓለም ሊያድነን ነው ጌታችን ራሱን አሳልፎ የሰጠው። በእንደዚህ ያለ አይነት ሁኔታ እንዲህ ያለ አይነት መዳንን ሊሰጠን ኢየሱስ ክርስቶስ የሞተበትን ወንጌል ከምድራዊ ምኞትና ፍላጎት ከሰው ፍላጎት ጋራ ከሰው ስጋዊ ፈቃድ ጋራ አያይዞ መስበክና ማስተማር እንዴት ያለ አይነት ትልቅ የውርደት ስራ። ሐዋርያት ዴማስ የወደደውን ይህንን ክፉ ዓለም ክፉ የሆነው ዓለም ብለው የጠሩበት ምክንያት ለዚህ ነው። ከዚህ ክፉ ከሆነ ሰዎች ከእግዚአብሔርን እንዳይወዱ ከሚያደርጋቸው ዓለም ሊያድነን ነው ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ራሱን የሰጠው። ከዓለማዊነት መዳን የማይፈልግ ሰው የክርስቶስን ጸጋ በሕይወቱ የቀመሰ ሰው ሊሆን አይችልም። የጌታ የኢየሱስ ክርስቶስ ጸጋ ጣዕሙም ሆነ ክብሩ ለዓለማዊ ሕይወት የሚመችና የሚጥም አይደለም። ብዙ ሰዎች ኃጢአትን ከዓለም ለይተው ይመለከታሉ። ኃጢአት ዓለማዊ ሕይወት ስጋዊና ምድራዊ ሕይወት መኖር ነው። ሰዎች የሚጠሏቸውን ክፉ የተባሉ ነገሮችን ማድረግ ብቻ አይደለም ኃጢአት ማለት። ስጋዊና ምድራዊ የሆነ የዚህ ዓለም የሆነ ሰው የተፈጠረበት የእግዚአብሔር ፈቃድና ዓላማ የሚያስረሳው የኑሮ ዘይቤና መንገድ ሁሉ የኃጢአት ሕይወት ነው። ውድ አድማጮች፣ ሰዎች በገዛ ፈቃዳቸው ሕይወታቸውን የሚመሩትን መንገድ ነው ኢሳይያስ በመልእክቱ ሲናገር ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ የሚለው። ሰዎች ሁሉ የስጋቸውንና የልቦናቸውን ፈቃድ እያደረጉ እንደ ስጋቸው ምኞት የሚኖሩበትን መንገድ ነው እንዲህ በማለት የተጠቀሰው። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። በዚህ መንገድ በመሄዳችን ከፈጣሪ መንገድና ፈቃድ ወጥተን ከተፈጠርንበት ዓላማ ውጪ በፍጡር ፍላጎት የምንኖርበት መንገድ ነው መጽሐፍ ቅዱስ ኃጢአት ብሎ የሚጠራው። በዕብራይስጥኛ ቋንቋም ሆነ በግሪክኛ ሃማርሻ የሚለው ቃል ስንመለከተው ዓላማን ወይም ግብን መሳት የተባለበት ምክንያት ፈጣሪ ከእኛን ከፈጠረበት ዓላማ ወጥተን በራሳችን መንገድ የምንሄድበትን መንገድ ነው ኃጢአት ብሎ ዓላማ መሳት ብሎ መጽሐፍ ቅዱስ የሚነግረው። ጌታችን በስጋችንና በልቦናችን ፈቃድ ከምንኖርበት መንገድ ሊያድነን የሚሰበከውን የሚመጣውን ዓለም የሚያሳየንን የሚናገረውን ወንጌል ለሚጠፋው ዓለም ምኞት ማስፈጸሚያ አድርጎ መስበክና አምኖ በመኖር ውድ አድማጮች በራስ ላይ ፍርድን መቆለል ነው። ጌታችን ራሱን አሳልፎ የሰጠው ከዚህ ዓለም ሊያድነን ነው። ዮሐንስ በመልእክቱ ያዕቆብ በመልእክቱ ላይ እኛን አመንዝራ ከሚያደርገን የእግዚአብሔርን ፍቅር ከውስጣችን ሙጥጥ አድርጎ ከሚያወጣ በአይን አምሮት በስጋ ምኞት በገንዘብ ትምክህት ከሚያኖር ዓለማዊነትና ስጋዊነት ሕይወት ሊያድነን ነው ኢየሱስ የሞተልን። ውድ አድማጮች፣ ዓለምና በዓለም ያሉት ከሰው ሕይወት የእግዚአብሔርን ፍቅር የሚያጠፉትና ከእግዚአብሔር ጋር ጠበኛ የሚያደርጉን እንደሚሆኑ ማወቅ ይገባናል። በዓለም ያለው የሚወደደው ምንድን ነው? የስጋ ምኞት ይለዋል ዮሐንስ። የአይን አምሮት ስለ ገንዘብ መመካት ይለዋል። ሰው ኃጢአተኛ የሆነ ሰው ስጋው የሆነ ሰው ለራሱ ፍላጎት ለስጋው ምኞት አድሮ የሚኖርበት ምክንያቱ ያ ምኞት አይነቱ ምንም ይሁን ምንም፣ የአይኑ አምሮት ምንም ይሁን ምንም ለዚያ ራሱን አስገዝቶ የሚኖርበት በዚያ ምኞትና በዚያ አምሮት የሚገኝ ትምክህት ሁሉ እግዚአብሔርን መታመንን፣ እግዚአብሔርን ክብር፣ እግዚአብሔርን መመኪያ ማድረግን የሚያስጥል እምነት ነው፣ የሚያስጥል ሕይወት ነው። ዛሬ እንደ ተጠለፈ አይሮፕላን ወንጌሉን ቀልብሰው የስጋ ምኞትና የሰው የልብ ፍላጎት ማራመጃ የሚያደርጉ ሁሉ ጌታ አምላክ ይፈርድባቸዋል። በአመንዝራ ወንጌል የግልሙትና እምነት እያመናችሁ ዘማዊ መንፈሳዊ ሕይወት የምትኖሩ ሁሉ ንስሐ ልትገቡ የጌታ ቃል ይናገራችኋል። እንዲህ ያለ ስብከት እየሰበካችሁ የእግዚአብሔርን ሕዝብ በአመንዝራ ወንጌል አመንዝራ ዓለማዊ ሕይወት እንዲኖር እንዲህ ባለ መንገድ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል የሚሰበክበትን መድረክ የሰው ስጋ ማራመጃ አድርጋችሁ ወንጌልን የምታገለግሉ ሁሉ ንስሐ ልትገቡ ይገባችኋል። እግዚአብሔር ለእውነት የመታዘዝንና የመሸነፍን ጸጋ ለእያንዳንዳችን ይስጠን። አማኞችን ከእግዚአብሔር ሐሳብ ጋራ የተጣጣመና የተወዳጀ እምነት ህይወት እንዲኖራቸው ከተፈለገ ማድረግ የሚገባቸው ምን እንደሆነ የጌታ ቃል በግልጥ ያስተምራል። በሮሜ 12:2 ላይ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ውድ አድማጮች፣ የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ፍጹምም የሆነ ነገር እንደሆነ የታወቀ ነው። ነገር ግን የእግዚአብሔር ፈቃድ ለሁሉ ሰው በጎ ሆኖ አይታይም። ለሁሉ ሰው ደስ የሚያሰኝ አይደለም። ለሁሉ ሰው እንከን የለሽ የሆነ ፍጹም ሆኖ አይታይም። ሰዎች በምድራዊና ስጋዊ በሆነ ፍላጎት ልባቸው የተሸነፉ ከሆኑ፣ ዓለማዊና ስጋዊ በሆነ ምኞት የሚኖሩ ከሆነ የእግዚአብሔር ፈቃድ ለነዚያ ያለይነት ሰዎች ከባድና አስቸጋሪ የማይመረጥና የማይወደድ ነው። ደስ አያሰኛቸው። ጎዶሎና ችግር የሚያመጣ መከራ የሚሆንባቸው እንቅፋት የሚሆንባቸው እንጂ የሚጠቅማቸውና የሚያስከብራቸው እንደሆነ ማየት አይችሉም። ስለዚህ የእግዚአብሔር ቃል የእግዚአብሔርን ፈቃድ በጎነቱን ደስ የሚያሰኝ መሆኑን ፍጹምነቱን ፈትኖ ለማወቅ ሰዎች እንዲችሉ ማድረግ ያለባቸው አንድ ነገር ነው። በልባችሁ መታደስ ተለወጡ ይላል። ይህንን ዓለም አትምሰሉ ይላል። ይህ ዓለም እይታውን፣ ሚዛኑን፣ የኑሮ መለኪያውን፣ መስፈርቱን፣ ናፍቆቱን፣ ፍላጎቱን ዓለማዊነትን በልባችን ላይ ቀርጾብን ሰርቶብን የእግዚአብሔር ፈቃድ የሚጥመን የሚያስደስተን የሚያረካን ሰዎች ልንሆን አንችልም። ዛሬ በዓለም ያሉት ምድራዊ ቁሳቁሳዊ ነገሮች ከሰማያዊው በረከት ጋር የተቀላቀሉበት ጊዜ ነው። ይህንን ክርስቲያኖች ጥርት አድርገው መለየትና ማወቅ አለባቸው። ክርስቶስ ኢየሱስን ተስፋ ያደረግነው በዚህች ሕይወት ዴማስ ወዷት የደቀ መዝሙርነት ሕይወትና መንገዱን ባስጣለችው በዚች ዓለም ብቻ ክርስቶስን ተስፋ አድርገን መኖር የምንወድ ሰዎች ሁሉ እምነታችን ምስኪን እምነት ነው። በመግቢያው ላይ ያነበብኩላችሁ የሐዋርያው ጳውሎስ ቃል እንደዚህ ነው የሚለው፣ በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ውድ አድማጮች ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ክብር ለእግዚአብሔር ይሁን። ውድ አድማጮች ይህ ምስኪንነት ከሰው ሁሉ ይልቅ ምስኪን የሚያደርግ ተስፋ ቢስ የሆነ እምነት ነው። በሌላ አባባል የሚያደህይና የሚያጨልም ክፉ የሆነውን ዓለም በሕይወታችን እንዲሰለጥን የሚያደርግ ጎጂ እምነት ነው። እንደ ሎዶቅያ ቤተ ክርስቲያን ሀብታም ነኝ ባለ ጠጋ ሆኛለሁ አንድም ስንኳን አያስፈልገኝም የሚያስብል የእውር ትምክህት ነው። የደንቆሮና የዲዳ ትምክህት ነው። ሎዶቅያን ጌታ ሲነቅፍ እንደዚህ ነው ያለው፣ በእንደዚህ ያለ ትምክህት ጥፍንግ ብሎ ልቡ ተሞልቶ ተኩራርቶ ለሚናገረው ቤተ ክርስቲያን ጌታ ያለው ቁስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆት መሆንን ስለማታውቅ ነው ያለው። ከምድር ባገኘነው ሀብትና ክብር ተውበን አጊጠን ከብረናል ልንል እንችላለን። የለበስነው ልብስ፣ የምንነዳው መኪና፣ የምንኖርበት ቤት ያለን ሀብት ሊያታልለን ይችላል። ነገር ግን ሰማያዊ ክብር በሕይወታችን አለ? ሰማያዊ ጸጋ በሕይወታችን ውስጥ አለ? እግዚአብሔር ጌጣችን ነው ወይስ ልብሳችን ነው ጌጣችን? ሀብታችን ነው ክብራችን ወይስ ሰማያዊ ጸጋ ነው ክብራችን? ይህንን እያንዳንዱ በነፍሱ ውስጥ ማወቅ አለበት። የሎዶቅያ ቤተ ክርስቲያን አለኝ በሚለው ሀብት ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም ብሎ የተኩራራ ቤተ ክርስቲያን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆተ መሆኑን የማያውቅ ቤተ ክርስቲያን ነው። ዛሬ ይሄ ቃል ለኛ የሚሰራ ቃል ነው። ዛሬ እግዚአብሔር በዚህ ቃል ወደ ያንዳንዳችን መጥቷል። ክብር ለእግዚአብሔር ይሁን። ነገር ግን ከጌታ የሚገኘውን ውድ አድማጮች ሰማያዊ የክብር ልብስ ያጣን ራቁታችንን የሆነን ያንን ለማየትና ለመናፍቅ እውሮች ሆነን በመንፈሳዊ ድህነታችን ኩስቁልናችን የተመታን ለነሆን እንደምንችል መርሳት የለብን። ከመደር ባገኘነው ሀብት ክብር ተውበን አጊጠናል ብለን መኩራራት የሚያዋጣ አይደለም። እኛ የሌለን አገኘን ብለን የምንመጻደቅበትን ያላገኙ እንዲያውም ውድ አድማጮች ለጌታ ሲሉ ሁሉን አተው የተከተሉት በእስራት በመከራ የሚሰቃዩ በዓለም ዙሪያ በግፍ በእምነታቸው ምክንያት ቤተሰባቸውን ኑሯቸውን ህይወታቸውን ስራቸውን ክብራቸውን አተው በብዙ ስቃይ ውስጥ ያሉ ወንድሞችና እህቶቻችን እነሱ ከኛ ይልቅ የከበሩ ናቸው። ሚሰቃዩት ስቃይ መከራቸውና በመድር በገዦቻቸው የሚደርስባቸው ግፍ ከሰማዩ ጌታ የሚገኘውን ክብር ሊነፍጋቸው አይችልም። ያሁኑ ዓለምና ምኞቱ ያልፋሉ። የማያልፈው አንድ ነገር ብቻ ነው። ይህ የማያልፈው ምንድነው? ውድ አድማጮች የጌታ ቃል በዚሁ በአንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ የሚለውን ስሙ። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። የዓለምን ምኞት እየተከተልን በዓለማዊ ምኞት ያገኘነውን ብልጥግናና ማቴሪያል ቁሳቁስ ነገር እንደ ክብር እንደ በረከት ቆጥረን የምንኖረው ህይወት ያልፋል። የማያልፈው የእግዚአብሔርን ፈቃድ አድርገን መኖራችን ነው። ጌታ ኢየሱስ የሞተው ክፉ ከሆነው ከዚህ ዓለም አድኖ በማያልፈው በእግዚአብሔር መንግስት እንድንኖር ለማድረግ ነው። የክርስቶስ የክርስቲያን ምኞት ከየት ይመነጫል? እንደ ዴማስ ያሁኑን ዓለም በመውደድ ነውን? በአይን አምሮት በስጋ ምኞት ነውን? አይደለም። ሐዋርያው ጳውሎስ በሉቃስ በቆላሲስ ምዕራፍ 3 ከቁጥር 1 እስከ 4 ላይ እንደዚህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወት፣ ክፉ ምኞትም ጣዖትን ማምለክ የሆነ መጎምጀት ነው። የምኞታችን ምንጭ ሰማይ ነው። በእውነተኛ ወንጌል የተመሰረተ እምነት የሚለማመዱ ምኞታቸው ሰማያዊ ነው። መንግስቴ ከዚህ ዓለም አይደለችም ካለው ከጌታ ጋር ነው የቅዱሳን ምኞት ያለው። አመንዝራ ወንጌል ምድራዊና ስጋዊ ከሆነ ምድራዊ መንግስት ጋር የሚያጋባ የሚያወዳጅ የሚቀያይጥ ነው። አመንዝራ ወንጌል ሰዎች ስጋዊ ከሆነው ኑሯቸው ጋር አያለያያቸውም፣ ያወዳጃቸዋል። መንፈስንና ነፍስን የሚለየውን ሰይፍ የሆነውን ቃሉን የተነጠቀ ወንጌል ነው አመንዝራ ወንጌል። ምኞታችን ከሰማይ የሚሆንበት ምክንያት ለምንድን ነው? ሕይወታችን ነው የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ባለበት ቦታ ነው የአማኝ የእምነቱ የምኞቱ ምንጭ። የአማኝ ሕይወት በክርስቶስ የተሰወረ ሕይወት ነው። ሞቶ የተነሳው የእግዚአብሔር ልጅ ኢየሱስ ክርስቶስ ስለኛ ሰማያዊ በሆነ መንፈሳዊ በረከት የተባረከበት ስፍራ ጋር ነው ያለው። ሞቶ የተነሳው የእግዚአብሔር ልጅ ኢየሱስ ክርስቶስ ስለኛ በዚያ ስፍራ ላይ በምን አይነት ሁኔታ በረከትን እንደተቀበለልን ኤፌሶን 1:3 ይናገራል። እንዲህ ሲል በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሐዋርያው ጳውሎስ ውድ አድማጮች እግዚአብሔርን የሚባርከው በዚህ በረከት ራእይ ተሞልቶ ነው። እኛ ዛሬ የሚያዘምረን ራቁታም የሚያደርገንን ቅራቅንቦ መሰብሰባችን ከሆነ እርሱ እስራኤላውያኖች በጥጃ ፊት ከጨፈሩት ጭፈራ የማይሻል ድለላ ማታለያ የሆነ ጭፈራ ነው። አጸያፊና የረከሰ መስዋዕት ነው። በክርስቶስ ከተባረክንበት ከሰማያዊና ከመንፈሳዊ በረከት ጋር አብሮ የማይሰለፍ የማይታወስ በጌታ ፍርድ ቀን የሚቃጠል ነው። የክብር እምነት ውድ አድማጮች በክርስቶስ ኢየሱስ የክብር ወንጌል ብርሃን የሚገኝ ነው። ሰማያዊና መንፈሳዊ ነው። ውድ አድማጮች በሚቀጥለው ሳምንት ጌታ አምላክ በፈቅድ በሰማያዊ እምነት የሚኖር ሰማያዊ ህይወት በሚል ርዕስ አካፍላችኋለሁ። ዛሬ በሰማችሁት ቃል በዚህ የክብር ወንጌል እውነት ከንቱና ምስኪን ከሆነ ከሚያጠፋና ከሚጠፋ እምነት እግዚአብሔር ያድናችሁ። በክርስቶስ ኢየሱስ የክብር ወንጌል ብርሃን በሚገኘው የክብር እምነት እግዚአብሔር እንዲሞላችሁ ሐሳባችሁና ልባችሁን ወደ ክርስቶስ ኢየሱስ ፍቅር ይመልሰው። በጌታ በኢየሱስ ክርስቶስ ስም አሜን።